የዜና መጽሔት
የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛ ጠቅላላ ምርጫ የመራጮች ምዝገባን ለ2ኛ ጊዜ አራዝሟል። ስራው እስከ ሚያዝያ 14 ቀን 2018 ዓ.ም ይቀጥላል ተብሏል። በተወሰኑ ባለብቻው አክባቢዎች የመራጮች ምዝገባን በቴክኖሎጂ ታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ችግሮችን በመለየት አሰራሩን አስተማማኝና ቀልጣፋ ለማድረግ ሂደቱ የጠየቀው ጊዜ ማካካስ በማስፈለጉ እዚህ ውሳኔ ላይ መድረሱን ጠቅሷል። ሰለሞን ሙጬ።
የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የመራጮች ምዝገባን ለ2ኛ ጊዜ አራዝሞታል። ስራው እስከ ሚያዝያ 14 ቀን 2018 ዓ.ም ይከናወናልም ብሏል። በተወሰኑ ባላቸው አካባቢዎች የመራጮች ምዝገባን በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ችግሮችን በመለየት አሰራሩን አስተማማኝና ቀልጣፋ ለማድረግ ሂደቱ የጠየቀውን ያለውን ጊዜ ማካካስ በማስፈለጉ እዚህ ውሳኔ ላይ መድረሱን ቦርዱ ጠቅሷል። በሌላ በኩል በተወሰኑ ምርጫ ጣቢያዎች ላይ በመጓጓዣ አቅርቦት ምክንያት የመራጮች ምዝገባ ቁሳቁስ በወቅቱ ባለመድረሱ የተፈጠረውን መዘግየት ማካካስ በማስፈለጉ የሚል ምክንያቶችም ተቀምጠዋል። ለምርጫው ጥምረት የመሰረቱ 11 ክልላዊ የፖለቲካ ፓርቲዎች አስተባባሪ ኮሚቴ ሰብሳቢ የነበሩት አቶ ዳሮታ ጉማ መራዘሙን በበጎ ተመልክተውታል።
እንደ አንድ የጥምረቱ አባል መራዘሙ ተገቢ ነው። ያላለቁ ጉዳዮችና ያልተስተካከሉ ብዙ ነገሮች አሉ። ጥያቄ እያቀረብንባቸው ያሉ ብዙ ጉዳዮች አሉና መራዘሙ እነዚህ ነገሮች መስተካከል ከቻሉ ጊዜ የሚሰጥ ነው ብዬ ነው ማስበው። ያለዛ በዚህ አይነት ሁኔታ በውድድሩ ለመቀጠል ሁሉ የምንቸገርበት ሁኔታ ነው የሚሆነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ቤት ለቤት በመዘዋወር ካርድ ውሰዱ ከሚል የሕግ ጥሰት ጀምሮ መራጭነትን ከማህበራዊ አገልግሎት ጋር ማገናኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማድረስ ያሉ ተግባራት መፈጸማቸውን የሚጠቁሙ ሕገወጥ ያላቸው ድርጊቶችን መመልከቱን ገልጿል። ቦርዱ የእርምት እርምጃ ካልተወሰደ የተጠቀሰው ያልተገባ ያለው ቅስቀሳ የሚደረግባቸውን ምርጫ ክልሎችና ምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የማድረግ እርምጃ እስከ መውሰድ የሚገደድ መሆኑን ባለፈው ሳምንት ገልጿል። ቦርዱ እስከ መጋቢት 24 ቀን 2018 ዓ.ም ድረስ 36.9 ሚሊዮን መራጮች መመዝገባቸውን ይፋ አድርጓል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የቦርዱን የመራጮች ምዝገባ የማራዘም ውሳኔ በሁለት መልኩ ይመለከቱታል።
መራጩ ብዙ ሆኖ በጊዜ ማጠር ምክንያት ሊመዘገቡ የሚገቡ በየምርጫ ጣቢያው አካባቢ ቁጥር ያልተሟላ መሆኑን ያሳያል። ወይም ደግሞ ሰዎች ፍላጎታቸው ይህን ያህል መሆኑን የሚያሳይ ሊሆን ይችላል። በሶስተኛ ደረጃ የጸጥታ ጉዳይ ችግር ፈጥሮባቸው ሊሆን ይችላል። በሌላ በኩል ደግሞ የሚመረጠው ለወደፊት የታወቀ ነው እና ስለዚህ እኔ ምርጫ ውስጥ ምን አስገባኝ፣ አሁን ያለው አንዱ ብቻ ነው የሚፈይደው ነገር የለም ተብሎ መራጮች ዝምታን መርጦ ሊሆን ይችላል።
ዶቼ ቬለ ባደረገው ማጣራት በትግራይ ክልል ምርጫን የተመለከተ እንቅስቃሴ ብዙም እየተስተዋለ አይደለም። በአማራ ክልል አንዳንድ አካባቢዎች ደግሞ ባለፈው ሳምንት ከምርጫ በፊት ሰላም ይስፈን የሚሉ የተቃውሞ ድምጾች ተሰምተዋል። በኢትዮጵያ ከአምስት ዓመታት በፊት በ2013 ዓ ም በተካሄደው ስድስተኛው ጠቅላላ ምርጫ 37.4 ሚሊዮን መራጮች ተመዝግበው እንደነበር በወቅቱ መገለጹ ይታወሳል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
የአሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የሆርሙዝ የባህር በር በመዘጋቱ የማዳበሪያ ዋጋ በዓለም አቀፍ ደረጃ በአማካይ እስከ 40 በመቶ መጨመሩን መረጃዎች ያመለክታሉ። የሆርሙዝ ወሽመጥ መዘጋት በዘንድሮ የኢትዮጵያ የማዳበሪያ አቅርቦት ያለው ተጽዕኖ ብዛም ነው ተብሏል። ስዩም ጌቱ።
እስራኤልና ዩናይትድ ስቴትስ በአንድ ወገንና ኢራን በሌላ ወገን ባስከተለው ቀውስ ምክንያት በተስተጓጉለው የባህር ላይ ትራንስፖርት ችግር ክፉኛ ከተፈተኑ ሀገራት ኢትዮጵያ ግንባር ቀደም ተጠቃሽ ናት። በተለይም አስቀድሞም ያዝ ለቀቅ ሲያደርገው የከረመው የሀገሪቱ የነዳጅ አቅርቦት እጅግ ፈታኝ ተግዳሮት ገጥሞት አሁን ላይ በተፈጠረው የነዳጅ አቅርቦት እጥረቱ በርካታ መኪናዎች በነዳጅ ማደያዎች ሁሉ ለማደር ሲገደዱ ታይተዋል። በመካከለኛው ምስራቅ ጦርነት ሳቢያ ኢትዮጵያን ጨምሮ በቀጠናው ጦርነት ተጽዕኖ በተጠቁ በርካታ ሀገራት የምርቶች ዋጋ እየጨመረ እንዳለም ይነገራል። ኢትዮጵያ እንደ ነዳጅ ሁሉ ሙሉ በሙሉ በቀጥታ ከውጭ የምታስገባው ወሳኝ ምርት የሆነው የአፈር ማዳበሪያ አቅርቦቱ ግጭቱን ተከትሎ ስጋት ውስጥ ከገቡት ምርቶችም ይጠቀሳል። ይሁንና ወቅታዊ የመካከለኛ ምስራቅ ጦርነት ከአፈር ማዳበሪያ አቅርቦት ጋር በተያያዘ ለጊዜው በኢትዮጵያ ግብርናና አርሶ አደሮች ላይ ቀጥተኛ ተጽዕኖ እንደማያሳድር ይገለጻል። አስተያየታቸውን ለዶይቼ ቬለ የሰጡ የግብርና ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ይመር ዳውድ ለዘንድሮ የበልግና መኸር ምርት የሚሆን የአፈር ማዳበሪያ ግዢ አስቀድሞ በመፈጸሙ ግጭቱ ከዚህ አኳያ ያን ያህል ተጽዕኖ የለውም ብለዋል።
እኛ ግዢ ስለፈጸምን አሁን ለተፈጠረው ክራይሲስ የእኛን የማዳበሪያ አቅርቦት እንትን ብዙ ምንም ችግር የሚፈጥር አይደለም። በዘንድሮ ለእኛ ለበልግና ለመኸር ለሚሆን የማዳበሪያ አቅርቦታችን መንግስት በወሰደው ፕሮአክቲቭ እርምጃ ቀድመን ገዝተን ወደ ሀገር ውስጥ ስላስገባን ይሄ አሁን ላይ ያለው የመካከለኛው ምስራቅ ክራይሲስ ማዳበሪያ አቅርቦታችን ላይ ምንም ያመጣው ተጽዕኖ የለም።
የማዳበሪያ ጉዳይን ቀድመን ማጠናቀቅ እንዳለብን በማመን ቢያንስ አምና ሀገር ውስጥ ከገባው መጠን በተሻለ እጃችን ላይ አስገብተናል ያሉት የግብርና ሚኒስቴር ሚኒስትር አቶ አዲሱ አረጋ በፊ ናቸው። በዘንድሮ ዓመት የማዳበሪያ እጥረት ያጋጥማል የሚል ስጋት አለመኖሩን ገልጸዋል። ሆኖም በአሁኑ ወቅት ከማዳበሪያ አቅርቦት አኳያ አገሪቱ የያዘችው እቅድ ሙሉ በሙሉ አሳክታለች የሚል እምነት ግን አለመኖሩን ሚኒስትሩ ለሀገር ውስጥ መገናኛ ብዙሀን በሰጡት ማብራሪያ ጠቅሰዋል።
በአሁኑ ወቅት ሙሉ በሙሉ እቅዳችንን አሳክተናል ባንልም አሁን ባለንበት ዛሬ በደረስንበት ደረጃ አምና ካሰራጨነው ግብዓት በላይ በአርሶ አደሮቻችን እና በህብረት ስራ ማህበራት መጋዘን ሰኪር ማድረግ ችለናል ማለት ነው። ለአብነት አምና ያሰራጨነው አጠቃላይ ማዳበሪያ ለምርት ዘመኑ ወደ 17 ሚሊዮን ኩንታል ነው። በዘንድሮ ዓመት ግን ጅቡቲ የደረሰውን ጨምሮ ከ20 ሚሊዮን ኩንታል በላይ ማዳበሪያ በእጃችን ላይ ገብቷል። የቀሩትንም ሎቶች ችግር ውስጥም ፈተና ውስጥም ሆነን ለማሳካት ከወዳጅ ሀገራት ጋር በመነጋገር በተለይ ዳፕንና ዩሪያን ከሚያመርቱ ወዳጅ ሀገራት ጋር የመንግስት ለመንግስት ስምምነት በመፍጠር ጭምር ቀሪዎቹን ሎቶች ለማጓጓዝ እየሰራን ያለ ነው። እሱም ትክክለኛ መንገድ ላይ ነው ያለው። በእርግጠኝነት ግን መናገር የሚቻለው በዘንድሮ ዓመት በተፈጠረው ቀውስ ምክንያት ለዚህኛው በልግና ምህር የማዳበሪያ እጥረት ይገጥመናል የሚል ስጋት የለንም።
አስተያየታቸውን ለዶይቼ ቬለ የሰጡ አቶ ይመር ዳውድ እንደሚሉት ከሆነም
አብዛኛው ተጓጉዟል፣ የተወሰኑትም እየተጓጓዙ ናቸው ያሉት። ቢኮዝ ያው የምርት ሰዓቱ የመኸሩም ገና ስለሆነ ለበልግ የሚያስፈልግ ገብቶ አልቋል። ወደ ህብረት ስራዎች ወደ እንትን እየተጓጓዘ ነው ያለው። ስለዚህ ምንም የሚፈጥርብን ችግር የለም።
በቅርብ ዓመታት በተደጋጋሚ አገር ውስጥ የማዳበሪያ ስርጭት ጋር በተያያዘ የሚፈጠሩ እጥረቶች በአርሶ አደሩ ቅሬታዎች ሲሰሙ መቆየታቸው አይዘነጋም። በዚህ ላይ አሁን በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ አንድም ምርቱን ወደ ሀገር ውስጥ ለማስገባት፣ ሁለትም ወደ ሀገር ውስጥ የገባውን ምርት በተፈጠረው የነዳጅ እጥረት የምርቱ ስርጭት ላይ እክል እንዳይፈጠር በሚል ከወዲሁ አዝግቷል። ሆኖም ባለስልጣናቱ ችግሩ ላይ ከወዲሁ እየተሰራ ነው እያሉ ነው። የግብርና ሚኒስትር ዴታው ዶክተር መለስ መኮንን ከሰሞኑ ለኢትዮጵያ ዜና አገልግሎት በሰጡት ማብራሪያም የአፈር ማዳበሪያ ስርጭት ላይ ስጋት አለመኖሩን ጠቁመዋል።
ማዳበሪያ ቀድሞ ተገዝቶ ለአርሶ አደራችን እንዲደርስ የተደረገና አሁንም ጭምር ወደብ ላይ ጭምር ያላለ የደረሰውን ለአርሶ አደር እያሰራጩ ነው። ከወደብም በተመሳሳይ የማጓጓዙ ስራ አሁንም ትኩረት ተሰጥቶት እየተሰራ ያለበት ሁኔታ መሆኑን ማንሳት ወዳለሁ።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
እናትም ትከዳለች ትላለች አንድ ከአረብ ሀገር ተመላሽ ኢትዮጵያዊት። በአረብ ሀገራት ለፍተው ያገኙት ገንዘብ በቤተሰቦቻቸው ስለሚከዱ ወገኖች ይመለከታል። ቀጣዩ የኢሳያስ ገላው ዘገባ።
እናት ከዳኝ ብለህ አታምንም፣ ግን እናት ይከዳል። እውነቴ ነው የምልህ።
የተሻለ ህይወትና የተሻለ ኑሮን በመመኘት በአረብ ሀገራት ለአመታት በስደት ሰርተው ያጠራቀሙትን ጥሪት ወደ ሀገር ቤት ሲልኩ የቆዩ ኢትዮጵያውያን ሴቶች ወደ ሀገር ቤት ሲመለሱ በቤተሰቦቻቸውና በፍቅር አጋሮቻቸው ክህደት እየተፈጸመባቸው እንደሆነ ይናገራሉ። ለ26 ዓመታት በሳውዲ አረቢያና የመን የሰራችው ረህመት አሊ ሞታለች ተብሎ በፍርድ ቤት ተመስክሮ የሰራችውን ቤትና ገንዘብ ቤተሰቦቿ እንደወረሷት ትናገራለች።
እናት ከዳኝ ብለህ አታምንም፣ ግን እናት ይከዳል። እውነቴን ነው የምልህ። እየላኩኝ ቤት ፎቶ ይላክልኛል። ይህን ያህል የቆርቆሮ ያስፈልጋል፣ ይህን ያህል ሚስማር ያስፈልጋል፣ ይህንን በቃ ይህን ካላደረግሽ ዛሬ ይቋረጣል። ቤቱ ሲሰራ ክደው ቤቱን በስማቸው አድርገው እኔ ስመጣ እንደ ወጣች ትቀሪያለሽ ብለን ያሉኝ። አንድ እናቴ የሚያባቴም ልጅ አንድ ነው፣ ሙሉ የኔን ንብረት ነው። ሞታለችና ልጄ ለሱ በቁም ኑዛዜ ይሰጣለሁ ብላ ሄዳ ፍርድ ቤት ፍርምርም አድርጋ የቁም ኑዛዜ ሶስት ጊዜ ተመስክሮ ፍርድ ቤት ላይ ተለጥፎ እኔ ያልነበርኩም ወርሶ የጠበቀኝ።
ሌላዋ ባለታሪክ በጆርዳን ለአመታት የሰራችው ፋጡማ ኢብራሂምም የወደፊት ውሃ አጣጭ ይሆናል ተብዬ ኒካ ያሰርኩለት ሰው የላኩትን ብርና የቤት እቃ ቀማኝ ትላለች።
አዲስ አበባ ነው ጀሙ አንድ የሱን ወንድም ታላገባሻለኝ እና አላህን ፈሪ ነኝ አለኝ። ይሻልኩኝ ያኔ ልቤን ካፋኩና ሰጠው ከባ እሱን አመን። እሺ በየ ጆርዳን የተሰራውን ብር ደግሞ ለሱ የላኩ ነበር ገራዶ ቦታ ይገዛን ተብሎ። በዛ ምክንያት 250 ሺህ ብር የቤት ዕቃ በሙሉ ተወሰደ። ተመጣ አግብቶ ወልዷል።
በዱባይና ኩዌት ከ6 አመታት በላይ የሰራቸው ሰዓዳ መሐመድም ይህ በአረብ ሀገራት ያሉ የበርካታ ኢትዮጵያውያን ሴት ሰራተኞች ችግር ነው ስትል ትገልጻለች።
ሌላ ያገባባታል ገንዘቡ ይጠፋል። ሁለተኛ ገና ሳይጋቡም እንዲሁ በስልክ በሚተዋወቁት ወንድ ኢትዮጵያ ውስጥ በሚኖሩት እነሱ ዛው ነው በስልክ በሶሻል ሚዲያ ይተዋወቃሉ። ብሩ ይላካል እዚህ ይጠፋል። ከስራት መጣለች እዚህ መጣ አምሮ ኖርማል ማይሆንም ጤነኛም ማትሆንም ቤተሰብም አያስታምማትም። ያው ዋናው እንትኑ ገንዘቧ ነው። ገንዘቧ ሲያልቅ ማንንም አይጠይቃትም። ይሄ በጣም ብዙ አለ።
ማህበረሰቡ በአረብ ሀገር ስለምንሰራ ሴቶች ያለው የተሳሳተ አመለካከት በብዙ እንደጎዳቸውም ረህመት አሊ ትናገራለች።
ከትዳር እንኳን ጥሩ ትዳር ይዘህ የምታየው እዚህ ያሉት ናቸው። እኛ የተሰደድነው አይደለንም። እኛን እንደ እብድ እንደ ቀውስ ነው የሚያዩን። ለምሳሌ ጓደኛ አባቷን ገላለች። አባቷን ቁጭ እንዳለች የላኩትን ብር የሰራሁትን ብር ፈልጋለሁ ስትል የለም የምን ብር ነው የለም ብር የሚባል ነገር የለሽም ሲሏት አናታቸውን ብላ ገደለቻቸው። ሰርታ ልካ ነው 16 ዓመት እዛ ሰርታለች። ግን ስትመጣ ምንም ያገኘችው የለም። የታክሲ እንኳን አላገኘችም። በቃ እዛም እብደት ነው እዚህም እብደት ነው።
ሴቶችን አረብ ሀገር በመላክ እያሰሩ ጉልበትን መበዝበዝ ሆን ተብሎ የሚከወን ስራ ነው የሚሉት አቶ ኡመር ብርቁ ያልተሰራ ስራ እንደተሰራ በማሳመን ህይወታቸውን የሚያጨልሙ በርካቶች ናቸው ይላሉ።
በልጅነታቸው ትምህርት ሳይማሩ በዳር ይጀምራሉ። የሚያገባቸውም ሰው ለጋብቻ ሳይደርስ በስነ ልቦና በኢኮኖሚም በምንም ማግባት ሳይደርስ አረብ ሀገር ለመላክ ብቻ ያገባል። ሌላ ሴት ያገባና ይቀመጣል። እሷ እየሰራ ትልካለች። ስትመጣ ባድዋናት ቤት እየሰራሁልሽ ነው እያለ የሰው ቤት ፎቶ እያነሳ የሚልክ አለ። ስትመጣ ቤቱም የለም የተላከው ገንዘብም የለም። መልሳ ጤናዋ ተቃውሶ በባህር ትሄዳለች።
በጎንደር መምህራን ኮሌጅ የስነ ልቦና ትምህርት ክፍል መምህር የሆኑት አቶ ስላባት ታከለም በስራ ህይወታቸው በርካታ ተመሳሳይ ጉዳዮች እንዳጋጠሟቸው ገልጸው በዚህ ችግር ያለፉ እንስቶች ራስን ማረጋጋትና ነገ የተሻለ እንደሆነ ማሰብ ይጠበቅባቸዋል ብለዋል።
እኔም አንዳንዴ በአለኝ የስራ ግንኙነት የወደቁ እህቶችን አያለሁኝ። ስሜታቸውን ማረጋጋት፣ ስሜታቸውን መግዛት፣ አላስፈላጊ ውሳኔ ህይወታቸውን የሚያጠፋም ጤናቸውን የሚጉዳት ሊያደርስ የሚችል ውሳኔዎች ውስጥ አለመግባት፣ ህይወት በዚህ የሚያበቃ ስላልሆነ ነገ ሌላ ቀን ስለሆነ ራስን አረጋግጦ ደግሞ ሌላ ስራዎችን መስራት እና ከዚህ ትምህርት ወስዶ እንዲህ አይነት ችግር ውስጥ ድጋሚ ላለመግባት ላስቀር መግባት ነው የተቻለ።
ለዶቼ ቬለ ዘገባ ኢሳያስ ገላው።
የኢራን ጦርነት ለመፍታት በሰላማዊ መንገድ ለመፍታት ያለው ተስፋና ስጋት የአሜሪካ መገናኛ ብዙሃን የፖለቲካ ተንታኞች ጭምር ስለ ጦርነቱ ምን ይላሉ በሚሉ ጥያቄዎች ከዋሽንግተን ዲሲ ዘጋቢያችን አበበ ፈለቀ ጋር ስቱዲዮ ከመግባቴ በፊት አጭር ቆይታ አድርገናል።
እንግዲህ ዶናልድ ትራምፕ ለመጨረሻ ጊዜ የሰጡት የ48 ሰዓታት የጊዜ ገደብ ነገ ያበቃል። በአንጻሩ ደግሞ በፓኪስታን አደራዳሪነት የ45 ቀናት የተኩስ አቁም ስምምነት ላይ ለመድረስ ብሎም ለዘላቂ ሰላማዊ መፍትሄ እየተሰራ እንደሆነ አንዳንድ ዲፕሎማቲክ ምንጮች እየተናገሩ ነው። እና እስቲ ያለው ነባራዊ ሁኔታ አስረዳን።
እንግዲህ ቀደም ሲል እንደገለጽከው የዶናልድ ትራምፕ ጊዜያዊም የሆነ ረጅም የሚባሉ የጊዜ ገደቦች በየጊዜው እየተቀያየሩ ዛሬ ላይ ደርሰናል። አሁንም 48 ሰዓታት ቀርተውታል። በእነዚህ ጊዜያቶች ውስጥ ሰላማዊ ውይይት ካልመጣ የድልድይ ቀን የኃይል ምንጭ ቀን እያልኩኝ የመደብደቤ እንቀጥላለን የሚል ማስፈራሪያ ሰጥተዋል። እና ይሄ እንግዲህ ዋናው ወደ ሰላም ስምምነት የአሜሪካ መንግስት ይህን ጉዳይ ሲገባበት እንደዚህ አይነት ከፍተኛ የሆነ ሬዚስታንስ ያገኛለሁ ብሏል እንዳልጠበቀ የሚያሳይ ነው። አሁንም ወደ ሰላም ስምምነት ለመምጣት ከፍተኛ ጥረትና ጫና እያደረገ እንደሆነ ነው የሚታየው። አሁን ደግሞ እየመጣ ያለው ነገር ምንድን ነው? በተለያዩ አካላት አደራዳሪነት የ45 ቀን መሰረታዊ የሆነ የእርቅ ማዕቀፍ እንዲኖርና ጊዜያዊ የተኩስ አቁም ስምምነት እንዲደረግ እየታሰበ ነው። እነዚህ አይነቶቹ ስምምነቶች ውስጥ ደግሞ የሆርሙዝ ሰርጥ መከፈትና የጦርነትና ጥቃቶችን ለ45 ቀናት ማቆም እንዲሁም ደግሞ ከፊል የኢኮኖሚ እርዳታ ወይም ሳንክሽንን የማቆም ሀሳብም ቀርቧል። በዚህ የሰላም ስምምነት ላይ አሁን እንደምናውቀው እስራኤልም የራሷ የሆነ ሚና አላት፣ የራሷ ፍላጎት በዚህ ጦርነት ስላለ ማለት ነው። ማንኛውም የሰላም ስምምነት የእስራኤልን ይሁንታና ፈቃድም የሚፈልግ እንደሆነ ይታወቃል። ዋናው ቁም ነገር ግን ፕሬዚዳንት ዶናልድ ትራምፕ ምን አይነት እቅድና የሰላም መውጫ መንገድ እንዳላቸው በእርግጠኝነት አለመናገራቸውና የሚታይና የሚጨበጥ ነገር አለመኖሩ ችግሩን የተወሳሰበ እንዳደረገው ነው የምናየው።
አሁን ቅድም እንዳልከው ዶናልድ ትራምፕ ተገማች ፖለቲከኛ አለመሆናቸው ዛሬ ያሉት ነገ አይደግሙትም፣ ነገ ያሉት ደግሞ ከነጎሪያ ይሽሩታል። እንደዚህ አይነት ሁኔታቸው መፍትሄ ብለው ጋዜጦች ምን ይጽፋሉ? መገናኛ ብዙሃን ምን ይጽፋሉ? ተንታኞች ምን ይላሉ? ምክንያቱም አንዳንዶቹ ዶናልድ ትራምፕ ሽንፈታቸውን ተቀብለው የሴፍ ኤግዚት እየፈለጉ ነው የሚሉ ትንታኔዎችም ሲሰጡ እንሰማለን እና እዛ ያሉ የመገናኛ ብዙሃን ተንታኞች በአጠቃላይ ምን ይላሉ?
ሁሉም የሚስማሙበት ነጥብ ይሄ ጦርነት በምርጫ የተገባበት ጦርነት መሆኑንና አንድ ሁለተኛ ደግሞ አሜሪካም ሆነ እስራኤል መውጫ መንገዱ ምንድን ነው የሚል ነገር ሳይታሰበት እንደተገባ፣ ሶስተኛ መጨመር ካስፈለገ ደግሞ ከኢራን እንደዚህ አይነት ጠንካራ የሆነ ምላሽ እናገኛለን ብለው ለመጠበቃቸው ላይ ነው የሚስማሙት። ዋና ዋና የመገናኛ ብዙሃን ይሄ ግጭት ተባብሶ ዓለም አቀፍ የሆነ የኢኮኖሚ ክራይሲስ ውስጥና ምናልባትም ነገ ተነጉዳ የሚከተለውን የዓለም የኃይል ሚዛን በከፍተኛ ሁኔታ ሊለውጠው ይችላል የሚል ሀሳብ አላቸው። አንዳንዶቹ የፖለቲካ ተንታኞች አስገዳጅ የሆነ ጫና መፈጠሩና ጉዳይ ወደ ሰላም ስምምነት እያመራ መሆኑ አስፈላጊ ነው ይላሉ። ሌሎች በተለይ ፕሬዚዳንት ዶናልድ ትራምፕ አጠቃላይ የያዙት ዲፕሎማሲያዊ አካሄድ የተጨበጠ አለመሆኑ፣ ዛሬ የተነገሩትን ነገ አለመድገማቸው ችግሩን የባሰ ችግሩ እየተባባሰ እንዲሄድና የመታመን የአሜሪካንን የመታመን የክሬዲቢሊቲ የሚባለውን ነገር በጣም ዝቅተኛ ደረጃ ላይ እንዳደረሱት ነው የሚናገሩት። ደጋፊዎቻቸው ግን ያው ትራምፕ ምንም ቢናገሩ ምን ትራምፕን የሚነካባቸው ሰው ስለማይፈልጉ አሁንም ትራምፕ የአሜሪካንን ጠንካራ የሆነ አቋም የበለጠ እያጠናከሩ መሄዳቸውና በዚህ ግጭትም ላይ ድል እያደረጉ እንደሆነ ነው የሚናገሩት።
አበበ፣ እንግዲህ የጦርነቱ ደፋ ለኢትዮጵያም ደርሷል። ከነዳጅ አለመኖር ጋር ተያይዞ፣ ማዳበሪያ በወቅቱ አለመቅረብ ተያይዞ በኢኮኖሚው ላይ ያለው ጫና እንደምትከታተለው ነው። እዛ አሜሪካስ የጦርነቱ ዳፋ በምን ይገለጻል? በኢኮኖሚው ኢትዮጵያውያን ሳ አግኝተህ ከሆነ ኑሮው እንዴት እየቻሉት ነው? አንተንም ጨምሮ
ያ እንግዲህ የጦርነቱ ገፈት ቀማሽ ከሚባሉት ሀገሮች ውስጥ አሜሪካ አንዷ ናት። በዋናነት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ኦልሬዲ እየጨመረ ነው። ከዛ ውጪ ከአሜሪካ አልፎ ደግሞ በአካባቢው ሀገራት ላይ የተለየ ትራንስፖርትና የመድን ወይም የኢንሹራንስ መጨመሩ የራሱ የሆነ ጫና አለው። የገበያ አለመረጋጋት እንግዲህ እንደምታውቀው በየቀኑ እዚህ ሀገር ይሄ ዎል ስትሪት የምንለው የአሜሪካ ገበያ በሀገር ሰላም ነገ ሰላም ይመጣል ወይስ ምንም ቢለው ፕሪዲክሽኑ ላይ ተጨማሪ ግብዓት አሉት። ዶናልድ ትራምፕ ሰላም መጣ ባሉ ቁጥር ኢኮኖሚው ዎል ስትሪት ይጨምራል። ዛሬ ልደበድብ ነው ልገል ነው ባሉ ቁጥር ይቀንሳል። ሰው ዋናው ቁም ነገር በጣም በከፍተኛ ሁኔታ የዋጋ አለመረጋጋት አለ፣ የጋዝ ውድነት አለ። ከዛ ውጭ ደግሞ የዋጋ ግሽበት በተለይ በምግብ በቁሳቁስና በተለያዩ አገልግሎቶች ላይ የሚደረግ የዋጋ ግሽበት አለ። የሞርጌጅ እና የቤት ከቤት ጋር ከክሬዲት ካርድ ጋር ከመሳሰሉት ያሏቸው የኢንትረስት ወይም የኢንትረስት ሬቶች እየጨመሩ ነው። ሶ በአጠቃላይ በአሜሪካ ኢኮኖሚ ላይ ሁለንተና የሆነ ጫና ሊኖረው ይችላል እና በየቀኑ ይሄ ችግር በገፋ ይሄ ችግር ባልተቀረፈ ቁጥር የችግሩ ስፋት እየገዘፈ ነው የሚሄደው። ዋናውና ትልቁ ስጋት አሁን ልክ እንደ 2008 አይነት የኢኮኖሚ ቀውስ ሊፈጠር ይችላል የሚል ከፍተኛ ስጋት ላይ ያለ ነው።
አበበ ፈለቀ፣ ለሰጠህን ማብራሪያ በዶቼ ቬለ ስም አመሰግናለሁ። እግዜር ይስጥልኝ ስለ ጊዜ።
እኔም አመሰግናለሁ። መልካም ምሽት።
የዜና መጽሔታችን በዚሁ አበቃም።